የኮሮና ቫይረስን ወረርሽኝ ለመከላከልና ስርጭቱን ለመግታት ዛሬ በደሴ ከተማ የቤት ለቤት አሰሳ ተጀምሯል። 60 ሺህ ቤቶችን በሚያካትተው አሰሳ 120 ጤና ባለሙያዎች እንዲሁም በጎ ፈቃድ ሰጪዎች ይሳተፉበታል ተብሏል። በሌላ በኩል የደሴ ሪጅናል ላቦራቶሪ ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለው ቀና አግኝቷል። ላቦራቶሪው በክልሉ ከደሴና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጥ መሆኑን ጠቅሶ መስናራጊ ነው ተከታዩን አጠናቀረው።
የደሴ ከተማ ጤና ማምሪያ ኃላፊ አብዱል ሐሚድ ይመር እንደገለጹት በቤት ለቤት አሰሳው የልየታ ተግባራት ይከናወናሉ።
በዋናነት መከላከሉ ላይ ተኩሮ መስራቱ በጣም አዋጭ ነው። ከዚህ ከመከላከል ስራዎች ደግሞ የተጠናከረ የተጠርጣሪዎችን መረጃ መለየትና አጠቃላይ ህብረተሰቡ ላይ ግንዛቤውን ማስፋት ነውና ተጠርጣሪዎችን ልየታ ከሚሰሩበት ውስጥ ደግሞ አንደኛው ሁሉንም አባወራ ወይም ቤተሰብ በሚባል ደረጃ መለየት ማለት ነው። የሚለዩት እነማን ናቸው? ከውጭ ሀገር የሚሆን አገር ውስጥም ይሄ በሽታ ከተከሰተባቸው አካባቢዎች በተለይ የቅርብ ጊዜ የጉዞ ታሪክ ያላቸውና ከታማሚዎች ጋር የመገናኘት አጋጣሚ፣ የሁለተኛ ንክኪ የሚሆን የሶስተኛ ንክኪ ያላቸውንም ሰዎች ትክክለኛ መረጃ እንዲሰጡ አድርጎ የመለየት ስራ፣ ሌላው ከኮሮና ጋር የተገናኙ አይነት የህመም ምልክቶች ከመተንፈሻ አካላት ጋር የተያያዙ ካሉባቸው እነዚህን አካላት የመቆጣጠርና የመከላከል ስራ ይህንን ለማድረግ ነው። ያው በከተማ ደረጃ ከዛሬ ጀምሮ ከሚያዝያ 23 ድረስ ሁሉንም በከተማችን የሚገኙ ቤቶችን ቤት ለቤት ሄደው ማለት ነው። በዚህም ያው በቂ ኦሪንቴሽን ተሰጥቷቸዋል። እነዚህን የጠቀስኩልህን ሰዎች ካገኙም ተጨማሪ የሙቀት ልኬታና ሌሎች መስፈርቶችን በመጠቀም ለይተው ወደ ለይቶ ማቆያ ማዕከል እንዲገቡ መሆን ካለበት እንዲገቡ ይሆናሉ ማለት ነው።
በከተማዋ የወሎ ዩኒቨርሲቲን እና ደሴ ጤና ጣቢያን ጨምሮ የተለያዩ ለይቶ ማቆያዎች መዘጋጀታቸው ታውቋል። ከ400 ሺህ ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ይህን አይነቱን ውስብስብና ግዙፍ ስራ እንዴት ሊያከናውኑ ታስበዋል?
ከዛሬ በምንሰራቸው የቤት ለቤት የጤና ስራዎች ለምሳሌ ክትባትን የመሰሉ ናርኮሊዮና የተለያዩ የክትባት ዘመቻዎች ስናካሄድ የሰበሰብነው ልምድ አለ፣ በምን ያህል ጊዜ እንደምንጨርሳቸው እና ከዛ መነሻ ነው የወሰድነው። ለዚህ 120 ጤና ባለሙያዎች ናቸው የገቡት ወደ ስራ። ከዛ ባለፈ ብዙ በጎ ፈቃደኞች አሉ ከጎን ለጎን የሚያግዙ።
የበሩህ መጀመሪያ ደረጃ ሆስፒታልን መደበኛ ስራውን በማቋረጥ ከዛሬ ጀምሮ የኮሮና ሕክምና ለመስጠት ዝግጅትን አጠናቋል። ይህ በእንዲህ እንዳለ በደሴ ከተማ የሚገኘው የደሴ ሪጅናል ላቦራቶሪ በኢትዮጵያ ማህበረሰብ ጤና ኢንስቲትዩት ባገኘው እውቅና መሰረት የላቦራቶሪ ምርመራ ለመጀመር መዘጋጀቱ ታውቋል። በክልሉ ከባህር ዳርና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጠው የላቦራቶሪ ማዕከል በዋናነት የደሴንና የደቡብ ወሎን በተጨማሪም የምስራቅ አማራ አካባቢዎችን ይሸፍናል ነው የተባለው።
ከኢትዮጵያ ፐብሊክ ሄልዝ ኢንስቲትዩትም ባለሙያዎችን መጥተው ይሁ ነው የቆዩት እስከዛሬ እና ያንን ዝግጅቱን አጠናቅ በነገ ሁለት ላይ ያው ኦፊሻል ሆኖ ስራ መጀመሩ የሚቀሽበት ይሆናል ማለት ነው።
የዚህ ላቦራቶሪ አገልግሎት መጀመር የሚኖረው ፋይዳ
ይሄ በጣም 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 በእጅጉ በጣም አስፈላጊና ለእኛ አካባቢ በተለይ ላቦራቶሪ ናሙና ልከን ውጤት እስከመጠበቅ ድረስ ያለውን ትን ፈተና ነበር ለዚህ አካባቢ ማህበረሰብ አጠቃላይ አዲስ አበባ ነበር በስካውንስ ንብክ የነበረው። ስለዚህ ሼዝ እና ተጠርጣሪ እንኳን ቢኖር ዚሁ ላይ ከሆነ 24 ሰዓት የምንጠብቅበት ይኖራል። ከዚያ በኋላ አጋጣሚ ውጤት ፖዚቲቭ የሆነ ሰው ቢገኝ ቶሎ በፍጥነት ውጤቱን ካወቅን በኋላ ኳራንታይን የሚገባው ማህበረሰብ ይነያል ማለት ነው።
እስካሁን ባለው ሁኔታ አዲስ አበባ ስትልኩ እስከ ምን ያህል ጊዜ ትቆዩ ነበረ?
እስከ 10 ቀን ድረስ ሁሉ የቆየብናለን።
ወሎ ዩኒቨርሲቲ የሚያዘጋጀውም ላቦራቶሪ ምርመራ እንደሚጀምር የተገለጸ ሲሆን በሁለቱ የላቦራቶሪ መመርመሪያዎች በቀን እስከ 500 የሚደርሱ ሰዎችና ሳሙና መመርመር እንደሚቻል የጤና መምሪያ ኃላፊው አብዱል ሐሚድ ለአሜሪካ ድምጽ ሬዲዮ አስረድተዋል። በተመሳሳይ ሁኔታ የደቡብ ወሎ ዞን ከሚቀጥለው ሳምንት ጀምሮ የቤት ለቤት አሰሳ እንደሚያካሂድ አስታውቋል። የዞኑ ጤና መምሪያ ኃላፊ አንተነህ ደመላሽ ዛሬ ለጋዜጠኞች በሰጡት መግለጫ ከቤት ለቤት አሰሳው በተጨማሪ የተጠናከረ የኬላ ፍተሻ ይደረጋል ብለዋል።
በዞናችን በተለይ ከተለያዩ ክልሎች መግቢያ የሆኑ በሮች ላይ ከዚህ በፊት የተወሰነው እንዳለ ሆኖ የተጠናከረ ስራ መሰራት አለበት ተብሎ ተወስኗል። እስካሁን በነበረው ሂደት ይህ ስራ ሲሰራ የነበረው በአካባቢ ያሉት የጸጥታ ኃይሎችና የጤና ቡድን በተወሰነ መልኩ በማደራጀት የፍተሻ ስራ ሲሰራ ቆይቷል። አሁን ግን ያለው ሁኔታ ትንሽ አሳሳቢ እየሆነ ስለመጣ የተጠናከረ የኬላ ፍተሻ ስራ መሰራት አለበት ተብሎ የዞኑ ግብረ ኃይል ይህን ውሳኔ አሳልፏል።
ለዚህም 3 ቦታዎች በዋናነት መመረጣቸውን ገልጸዋል።
አንዱ የተለየው ቦታ ወረባቦ ከአፋር አራባቲ ከዚህ በፊት የወሰንበትና የሙቀት ልኬታ ያስጀመርንበት ቦታ ላይ ሁለተኛው በአርጎባ ተላላክ አፋር ጋር የሚያገናኝ፣ ሶስተኛው በኦሮሚያ በኩል የሚያገናኘው በቃሉ ወረዳ ውስጥ የሚገኘው ገርባ ላይ በተመሳሳይ የተጠናከረ የኬላ ፍተሻ 24 ሰዓት አገልግሎት እንዲሰጥ ማድረግ ያስፈልጋል ተብሎ ተወስኗል።
የዞኑ ዋና አስተዳዳሪ ሰይድ መሐመድ በበኩላቸው እስካሁን በሽታውን ለመከላከል ከተከሰተም የተጎዱ ወገኖችን ለማገዝ ከ17 ሚሊዮን ብር በላይና 1709 ኩንታል የምግብ እህል መሰብሰቡን ጠቅሰዋል። አስተዳዳሪው ህዝቡ ከዚህ በላይ አገርን በመታደግ በኩል ተባባሪ እንዲሆን ጥሪ አስተላልፈዋል።
እኛ በየደረጃ ያለን የመንግስት አካላት ትልቁ አቅማችን ቀድሞ የመከላከል እንጂ በሽታው እንደ የተገባ በኋላ ከበሽታው የመፈወስና የማዳን አቅም በሚፈለገው ደረጃ የለም። ስለዚህ እድላችን ያለው አሁን ላይ ነው። የአገሬ ሰው እንደሚለው ታሞ ከመሟቀቅ አስቀድሞ መጠንቀቅ።
በዚህም መሰረት ወደ ደቡብ ወሎ የሚገባ ወይም ከ15 ቀናት ወዲህ ወደ አካባቢው የዘለቀ ግለሰብ በራሱ መኖሪያ ቤት አሊያም በተመረጡ ሆቴሎች ወይም መንግስት ባዘጋጃቸው 5 የለይቶ ማቆያ ማዕከላት ለ14 ቀናት መቆየት ግድ እንደሚለው አስተዳዳሪው ተናግረዋል። በዛሬው ዕለትም ከአፋር አካባቢ ትናንት በቫይረሱ መያዙ ከተረጋገጠው ግለሰብ ጋር ግንኙነት አላቸው ተብሎ የታሰቡ 4 ግለሰቦች ወደ መቅደላ አምባ ዩኒቨርሲቲ መካነ ሰላም ካምፓስ ተለይተው እንዲቀመጡ መደረጉን የዋና አስተዳዳሪው መግለጫ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።